ጋቢና ቪኦኤ።
ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ለመስተንግዶው ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅታችን ከኢትዮጵያ እስር ቤቶች በሺዎች የተቆጠሩ የተለያዩ እስረኞች መለቀቅ ከጀመረ 5 ወራት ተቆጥረዋል።
ትልቁ ስለ ነው የተወሰድኩት። ቁስሌ ደሜ የተንጠባጠበ ነው የተወሰድኩት። በባንዴጅ ታስሮ ከዛ ዘውዝግን ሰቅሎኝ ቁስሌን ያልደበቀ ቁስሌ ከፒንሳ እየጎተቱ በስለት እየወጉን ወቅቱ እኔም ሰቅሎኝ እኔን ለማስፈራራት ለምርመራ ለመጠቀም ብዙ ሰዎችን ያስፈራሩ ነበር። በወቅቱ
ከፍ ያለው ተፈራ ይባላል። ከ12 ዓመት እስር በኋላ የተለቀቀ ሲታሰር የዩኒቨርሲቲ ተማሪ የነበረ አሁን 2 እግሮቹን ያጣ ነው ይዘነዋል። ዓለም አቀፉ የስደተኞች ቀንን ለማክበር ቀናቶች ሲቀሩ በመቶዎች የሚቆጠሩ ስደተኞች በስፔን የባህር ወደብ ከተማ ደርሰዋል። በ3 ጀልባዎች የተሳፈሩ 600 ስደተኞች የስፔኗ ቫለንቲካ ወደብ ትላንት መግባታቸው ተነግሯል።
I hope that the countries involved in these processes የሚመለከታቸው የአውሮፓ ሀገራት ኃላፊነትና ሰብአዊነት የተሞላው የእርዳታ ስምምነት ላይ ይደርሳሉ ብዬ አስባለሁ።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ዓለም አቀፍ አጠር ያሉ ዜናዎችን እናስደምጣችሁ ተመልሰን መጥተናል። የጀርመን ባለስልጣናት የቮልስዋገን ኩባንያ የአውዲ ክፍሉን ዋና ኃላፊ አሰራቸው። ሩፐርት ስታድለር ዛሬ በቁጥጥር ስር የዋሉት የታሰሩት አውዲ አውሮፓ ውስጥ በሸጣቸው መኪናዎች ላይ መኪናዎቹ እየተንቀሳቀሱ ጭስ ማውጫውን ሶፍትዌሮች ተገጥመውባቸዋል በሚሉት ወንጀላዎች ዙሪያ እየተካሄደ ባለው ምርመራ ምክንያት መሆኑም ታውቋል። የጀርመን ባለስልጣናት በማጭበርበር ተግባርና ህገወጥ ሰነዶችን ይዘዋል በሚል ጥርጣሬ የሚስተር ስታድለርን መኖሪያ ቤት ባለፈው ሳምንት ፈትሸዋል። በሌላ ዜና ምዕራብ ጃፓን ውስጥ ከባድ የመሬት መናወጥ ደርሶ ቢያንስ 3 ሰዎች ሞተዋል። ከ200 የሚበልጡ ደግሞ ቆስለዋል። በመለኪያው ላይ 6.1 ያስመዘገበው የመሬት መናወጥ ሁለተኛዋ የጃፓን ትልቋን ከተማ ኦሳካ አቅራቢያ የደረሰው ከጠዋቱ 2 ሰዓት ላይ መሆኑ ታውቋል። በዛሬው የመሬት መናወጥ ምክንያት ከውቅያኖስ የሚነሳ ከባድ ጎርፍ ወይም ሱናሚ አደጋ ማስጠንቀቂያ አልተከተለም። ከ7 ዓመታት በፊት በደረሰው ከባድ የመሬት መናወጥና ሱናሚ በሺዎች የሚቆጠሩ ሰዎች ማለቃቸውና የፉሽኪማው የኒውክሌር ኃይል ማመንጫ ጣቢያም አደጋ መድረሱ ይታወቃል።
ይቋረጣል ተብሎ የሚጠበቀውን የዩናይትድ ስቴትስና የደቡብ ኮሪያ ወታደራዊ ልምምድ በተመለከተ የሶል ባለስልጣናት ጥንቃቄ ያልተለየው ምላሽ እየሰጡበት ነው። አንድ ተደማጭነት ያላቸው የፕሬዝዳንታዊ አማካሪ ግን መልክ እየያዘ ላለው የሰሜን ኮሪያ የኒውክሌር የትጥቅ መፍታት ሂደት የልምምድ መቋረጥ አስፈላጊ እርምጃ መሆኑን ገልጸዋል። በዓለም ዙሪያ ከሚገኙ የዩናይትድ ስቴትስ የጦር ሰፈር ወታደሮች፣ ተዋጊ ጀቶች፣ የጦር መርከቦች የሚሳተፉባቸው ግዙፍ የሆኑት የጋራ ወታደራዊ ልምምዶች እንደሚገቱ በዚህ ሳምንት ውስጥ ይፋ ሳይደረግ እንደማይቀር የደቡብ ኮሪያ የዜና አገልግሎት ስማቸው ያልተጠቀሰ የመንግስት ምንጮችን ጠቅሶ ዘግቧል። በዘገባው መሰረት ወትሮው ልምምዶች ግን ይቀጥላሉ ብለዋል። የደቡብ ኮሪያ የመከላከያ ሚኒስቴር ዛሬ ሰኞ በሰጡት በጉዳዩ ላይ አሁንም ድርድር እየተደረገ ነው ብለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የጦርነት ጌም ጨዋታ ሲሉ የጠሩት ልምምድ ሁለቱ ሀገሮች በመልካም መንፈስ ድርድራቸውን እስከቀጠሉ ድረስ እንዲሰረዝ ሀሳብ ያቀረብኩት እኔ ነኝ ብለዋል።
በመጨረሻም የጀርመን ቻንስለር አንግላ ማርከል በፍልሰተኞች ጉዳይ ዙሪያ ከአጎራባች ሀገሮች ጋር እንደሚነጋገሩ ማስታወቃቸውን ተከትሎ የወቅቱን የአውሮፓ የኢሚግሬሽን ቀውስ ለጊዜውም ቢሆን ለመቀልበስ ተችሏል። ማርከል ይህንን ያደረጉት የገዢው ጥምረታቸው ያሉት ወግ አጥባቂዎቹ የሀገሪቱን የጥገኝነት ደንቦች እንዲያጠብቁ የ2 ሳምንት ጊዜ መስጠታቸውን ተከትሎ ነው። ጀርመን ብቻዋን ፍልሰተኞችን ከድንበሯ እንድትመልስ አልፈልግም ሲሉ ማርከል ቢናገሩም የሀገር ግዛት ሚኒስትሩ ሃርሰት ሲሆፈር ፍልሰተኞች መቀበል እንዲከለከል እደግፋለሁ ሲሉ መስማታቸው በሁለቱ ወግ አጥባቂ ፓርቲዎች መካከል ለ70 ዓመታት ጸንቶ የኖረውን ህብረት ሊያፈርስ ይችላል የሚል ስጋት ደቅኗል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ካድማስ እንሻገርላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ወደ መጀመሪያው ዘገባችን እናልፈው። ከኢትዮጵያ እስር ቤቶች በሺዎች የተቆጠሩ የተለያዩ እስረኞች መለቀቅ ከጀመረ 5 ወራት ተቆጥረዋል። ባለፈው አርብ ከእስር ከተለቀቁት ዩኒቨርሲቲ ተማሪዎች መካከል አንዱ ሁለት እግሮቹ እንደተቆረጡ ይናገራል። ጽዮን ግርማ ከእስር ከተለቀቁት እስረኞች መካከል የተወሰኑትን አነጋግራ ከእስር መፈታት በኋላ ስለሚኖራቸው ህይወት ተጠይቃለች። ለዛሬ ከፍ ያለው ተፈራ ስለተባለው ሁለት እግሮቹን ስላጣወጣት ታሪክ ያሰናዳችው ዘገባ ተከታዩ ቀነብር ነው።
በኢትዮጵያ የሚገኙ እስር ቤት በሮች እየተከፈቱ በአስር ሺዎች የሚቆጠሩ የፖለቲካ እስረኞች እየተፈቱ ነው። አርብ ዕለት ከእስር ከተለቀቁት 300 እስረኞች መካከል አንዱ ሁለት እግሮቹን በማጣቱ በተሽከርካሪ ወንበር በሰው እየተገፋ የወጣ ወጣት ነበር። እግሮቹን እንዴት አጣቸው ስንል ጠይቀናል። ታሪኩ የተፈጸመው የ21 ዓመት ወጣት ሆኜ መስከረም 3 ቀን 1999 ዓመተ ምህረት ነው ይላል። በሐዋሳ ዩኒቨርሲቲ የእጽዋት ሳይንስ የ3ኛ ዓመት ትምህርቱን አጠናቆ ለእረፍት ወደ ተወለደባት ሆሮ ጉድሩ ዞን ወደ ቤተሰቦቹ ለመሄድ አዲስ አበባ ካራቆሬ አካባቢ የምትገኘው እህቱ ጋር አድሮ በጠዋት የአውቶቡስ ተራን መንገድ ጀመርኩ አለ።
እዚያ ጠዋት ተነስቼ ባስ ለመሳፈር ከጓደኞቼ ጋር አንድ ታክሲ ወርጄ ፈርማት ላይ ያለው ታክሲ ተከፈተብን። ሶስት ልጆቹን ይዘው ወጡ። እኔ በግማሽ ተራ አንድ እግሬ ይዘው በጣም ተጎድቶ ነበረ። አንድ እግሬ ቀንኛ ነበረ። ትንሽ መቆሰለ ቁርጭም ተይዞ መጀመሪያ እግሬ ታክሞ መዳን ሲገባው ህክምና እኔ ሳልሰጥኝ ወይ ሳያስፈቅሙኝ ቀንኛ እግሬ ቀኝ እግሬን ሶስት ጊዜ ተቆረጠ። ቆይቶ ደግሞ ያው ግራ እግሬን ቆረጡት። እዛ ቁስሌ ሳይድን ደግሞ ወደ ፖሊስ ኮሚሽነር ወደ ማዕከላዊ ወሰዱ። እዛ ከነ ቁስሌ እዛ የሚከብድ ነገር ያው ለመውራት በሚስማር አድርጎ እጄን በግመዳ ሰው ሰቅሎን ግን ቁስሎችን በትንሳ እየገተቱ በስለት እየወጉኝ ቶርች ያደረጉኝ ነበረ። በጣም ከባድ ነበረ ለመውራት በጣም ከባድ። እኔ ብቻ አይደለም ወንድሜንም ይዞ አስሮ ጥፍሮቹን ሙሉ ጥፍሮቹን ነቅሎ ሰውነቱን በሙሉ አቁስሎ ደብድቦ ይሞታል ብሎ በር ላይ ጎረጎሩት። ያኔ አሁኑ በሽተኛ ነው። እኔ እንግዲህ እንደ ሰው ልጅ ላይ የማይደረግ ከሰው የማይጠበቅ በሰውኛ የኛ በኛ ሀገር ሰምቼ የማላውቀው ነገም የማልሰማው የምርመራ ስርዓት ነበረው።
የት ሆስፒታል ነው የተወሰድከው መጀመሪያ? ና ደነኛው እግርህስ በምን ምክንያት ነው ሊቆረጥ የቻለው?
መጀመሪያ ተወሰድኩት ፖሊስ ሆስፒታል ነው። ፖሊስ ሆስፒታል ተወስጄ እግሬ ሲቆረጥ እኔ ያው መጠየቅ አልችልም። ማንም ነው የሚጠይቀው? ያው ለምንድን ነው ብዬ ሲጠይቋቸው በኢንጀክሽን በመርፌ ወጉኛል፣ በማደንዘያ በግሉኮስ ሰጡኛል፣ ተኛለሁ። ከዚያ ያኔ እኔ መሞት ፈልግ ነበር። ግሉኮስ ይቆርጣለሁ የሚያስገኛ እንቅልፍ ወጉኝ። አንድ ወር ከምናምን እንደቆየ በኋላ ትነቁስ ደ ወደ ማዕከላዊ ወሰዱ።
ከፍ ያለው ፖሊስ ሆስፒታል ሲገባ በጥይት የተመታው እግሩ ሕክምና ያገኛል ብሎ ገምቶ እንደነበር ይናገራል። ከአንድ ወር ከ15 ቀን በኋላ ወደ ማዕከላዊ ሲወሰድ በጥይት ያልተመታው እግሩን ጨምሮ ሁለት እግሮቹ ተቆርጠው ከነቁስሉ እንደነበርም ይገልጻል። ይህ ሁኔታ ከተፈጸመብኝ የማሰቃየት የምርመራ ተግባር ጋር እጅግ ከባድ ጊዜ ነበር ሲል ይገልጸዋል።
ከነቁስሉ ነው የተወሰድኩት። ቁስሌ ደም እየተንጠባጠበ ነው የተወሰድኩት። በባንዴጅ ታስሮ ከዛ እዛ ወስዶኝ ሰቅሎኝ ቁስሌን ያልደረቀ ቁስሌ ከፒንሳ እየጎተቱ በስለት እየወጉን ወቅቱ እኔም ሰቅሎኝ እኔን ለማስፈራራት ለምርመራ ለመጠቀም ብዙ ሰዎችን ያስፈራሩ ነበር። በወቅቱ አሁን ይኖራሉ ብዬ አስባለሁ። እነ ኮሎኔል ዳንኤል ተሰማ፣ እነ ዶክተር ላቁ ብዙ ሰዎች ነበሩ። ያኔ ዱላ ሞቺ ለብዙ ሰዎች እኔን እያሳኝ ያስፈራሩ ነበር የወጡት እና በጣም አሰቃቂ ነው። ከዛ ሁለት እጄ እንደተሰቅሎ በረጅም ጊዜ ለመቆየት ሁለት እጄ ደርቆ ነበረ። ከዛ ደግሞ ሽንት ቤት ሲወስዱኝ አንድ እጅ አንድ ሰው አንድ ቀኝን እጄ አንድ ሰው አንድ እጅ ግራኛ እጄን እጄ የተወሰነ ሜትር እየወረወሩ እያነሱ እየወረወሩ እያነሱ አንድ ቀን ሽንት ቤት ወሰዱኝ። ከዛ ያው ስላላት ከዛም በኋላ እሱንም እንደ ምርመራ መጠቀም ጀመሩ። በጣም ከባድ ነበረ።
በዚህ ምርመራ ወቅት ምን አድርገሃል፣ ምን ፈጽመሃል እያሉ ነበር የሚጠይቁ። ምንድን ነበር ከአንተ ማግኘት የሚፈልጉት መረጃ?
እኔ ከእኔ የሚፈልጉት ነገር አላውቅም። እኔ ተማሪ በነበርኩ ጊዜ በዛን ጊዜ ብዙ ተማሪዎች ከትምህርት ቤት ዲሞክራሲ ጥያቄ ለመጠየቃቸው ብዙ ተማሪዎች ተባረሩ፣ ብዙ ልጆች ይገደላሉ፣ በየወረዳ ብዙ ልጆች ህጻኖች ይሞታሉ፣ ይህ ነገር ማቆም አለበት ብለን ተቃውሞ ሰልፍ በዩኒቨርሲቲ ውስጥ እንጠይቀዋለን። በጥያቄ መልክ በስብሰባ ወይም በሰልፍ ይህንን ነው ህዝብ ያነሳሳብን ምናምን ሰውን አሳደምክብን ትምህርት ቤት አዘጋ ብሎ ህዝቦቹ ምክንያታቸው ይሄ ነው። ከዛ እነሱ ደግሞ ኪሳቸውን ኦኔጋ አባል ሆኔ ኦኔጋ ሰልጥነ መሳሪያ ይዤ መሳሪያ ሲታከፋፍል ወይም ሊታፈነዳ ላይ ነበርክ ብሎ ነው ተሰሱ።
ስንከሰስ ከሰባት ሰዎች ጋር ነበር ነው የተከሰስ ነው። እኛ እንኳን ልንተባበር አንተዋወቅም ነበር። የተከሰስንበት መዝገብና እስር ቤት ነው ያስተዋወቀን። እኔ እንኳን ውትድርና ለሰለጥን ከትምህርት ገበታዬ አንድ ቀን ቀርቼ ማላውቅ ተማሪ ነበርኩ። ነገር ግን በተቀነባበረ ክስ እድሜ ልክ ተፈረደብኝ። ቃልቲ ማረሚያ ቤት ከነቁስሎቼ ከመግባቴ በፊት ዳኛው ፍርዱን ከመስተላለፋቸው በፊት በዋስትና እንድለቀቅ እና ህክምና እንዳገኝ ዳኛውን ለምኛቸው ነበር ይላል።
ቁስሎን ከፍቼ እናም ባንዴጅ ፈትቼ ለችሎት አሳየ ምንም ነው ወጥቼ ታክሜ የመዳን ድልል አስፋና የድል ሰጠኝ ይገባልና የዋስትና መብት ተጠቅልኝ ስልታቸው አይ አይሰጥም ባሉ እና ሁሉም ሰው ግፊት እኩል ነው ችየምን አንቀጽ ቀራልኝ። እኔ ወጥቼ መጥፋት አልችልም። ሰው ዋስትና የሚከለከል በተመልሶ ፍርድ ቤት መቅረብ የማልችል ሆኖ ሲገኝ ነው ወይም ሲጠረጠር ነው። እኔ መጥፋት አልችልም። የትም አለ እንዲፈታ እስረኛ ነኝ። በተሰጠውን ከአንድ ቦታ ከአንድ ቦታ ካልወስደ የትም ቦታ ቢሆን ሰው እዛው የሚጠብቀው መሄድ አልችልም እና ዋስትና ተከልክዬ እዛ ቃልቲ ውስጥ ወረወሩ። አንድ ቤት ውስጥ ያለ 700 ምናምን በነበረ አንድ ቤት ውስጥ ገባው። አንድ ሰው አንድ ግሩ ትራስ አርጎ ያኛው ግሩ ደግሞ ክላሽን ክላሽ ዳምኑ እሱ ወደዛ ዙሮ አንድ ወደዛ ዙሮ ስነሱ መሃል አንድ ሰው ተጨምሮ ምንተኛው እዛ ውስጥ አገቡ።
እንኳን ሁለት ግራ አጥቼ ከነቁስ ሌላለውት ለንደን ያለው እስረኛ ቀርቶ ለመደበኛ እስረኛ አስቸጋሪ በሆነው እስር ቤት ውስጥ በእግዚአብሔር እርዳታና በእስረኞችን ክብካቤ ህይወቴ ተርፎ ከ12 አመት የሰቆቃ እስር ቤት አሁን ተፈትቻለሁ አለኝ። አሁን የጤና ሁኔታ ምን ይመስላል አልኩት።
ቋሚ ነርቭ በሽተኛ ነኝ። ለከኛ እንግዶች እንቀጠቀጣሉ እንጂ እንቀጠቀጣሉ።
የት ነው ያለኸው? ማን ተቀበለ? ቤተሰቦችን አገኘሃቸው? ነበሩ ቤተሰቦች?
እኔ አባቴ ነኝ። እስር ቤት ነው የሞቱት። እናቴ በሽተኛ ነች። አርገና እንቻለች ክላገር ነው ወለጋ ቲዩ አንድ በሽተኛ ይታለች አዲስ አበባ ከኔ ጋር 12 አመት ሙሉ ሲያስደቅሷት ሰቃይ ነበረች። አሁን እሷ ቤት ነው አደረኩት። እሷ ነው የተቀበለች።
ከፍ ያለው በህይወት ቆይቼ የውጭውን አየር አያለው የሚል ተስፋ አልነበረኝም አለ። አሁንስ ተስፋ የምታደርገው ነገር አለ ስል ጠየቅኩት።
ብዙ ተስፋ አደርጋለሁ። ያው ኢትዮጵያ ብዙ ግጭቶች አሉ፣ ብዙ ነገሮች አሉ። ነገ የበላይነት ሰው ያለ ህግ የማይቀጣበት ሰው ያለ ህግ የማይፈረድበት ህግ ሁሉንም ሰው እኩል ትምህርት የሚያደርግበት ዲሞክራሲ ያለን ብዬ ተስፋ አደርጋለሁ።
እንደ ከፍ ያለ ሁሉ ሌሎች ከእስር የተለቀቁ ወጣቶችን አነጋግሬያለሁ። ከእስር መፈታት በኋላ ስለሚኖረው ህይወታቸውም ጠይቄያቸዋለሁ። በክፍል ሁለት ዝግጅት በነገው ዕለት እመለስበታለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
እየተከታተላችሁ ትገኙት ካቢና ቪኦኤ ነው። ለሚቀጥለው ዘገባችን ነው የምናልፈው። ትልቅ ሀገራዊ አማራጭ የፖለቲካ ኃይል የሚያደራጅ የጋራ ኮሚቴ መዋቀሩን ሰማያዊ ፓርቲና የኮሚቴው አባላት አስታወቁ። ይፈጠራል የተባለው ፓርቲ ኢህአድግን የሚገዳደር ብሔራዊ ፓርቲ እንደሚሆንና የሊበራል ዲሞክራሲን የሚያቀነቅን እንደሆነም ተገልጿል። መለስካቸው አማሃ ዝርዝሩን ይዟል።
የጋራ ኮሚቴው በአምባሳደር ቲያትር ትናንት በጠራው ጋዜጣዊ ጉባኤ ላይ ከተባበርን የማንፈታው ችግር አይኖርም የሚል ርዕስ ያለው የጽሑፍ መግለጫ አሰራጭቷል። የጽሑፍ መግለጫው ባለፉት ዓመታት የኢትዮጵያ ሕዝብ በከፈለው ከፍተኛ መሥዋዕትነት በአሁኑ ወቅት በሀገሪቱ ተስፋ ሰጪ ጅምሮች መታየታቸውን ያስገነዝባል። ይህ ተስፋ ሰጪ ጅምርም ከዚህ በፊት ተደጋግሞ እንደታየው በሚያሳዝን ክሽፈት እንዳይቋጭ ዜጎች በተናጠልና የተደራጁ ኃይሎች በጋራ ሆነው በከፍተኛ ጥንቃቄና የኃላፊነት ስሜት መስራት አስፈላጊ እንደሆነ ያሳስባል። ይህን በመገንዘብ ሰማያዊ ፓርቲ ቀደም ሲል ጥሪ እንዳቀረበና መልካም ምላሾች እየተገኙ እንደሆነም የፓርቲው ሊቀመንበር አቶ የሸዋስ አሰፋ ይፋ አድርገዋል። አቶ የሸዋስ አክለውም አሁን በተፈጠረው አዲስ የሀገሪቱ ሁኔታ ቀደም ሲል ይታይ የነበረው የተቃዋሚ ፓርቲዎች አካሄድ ሊሰራ እንደማይችልና አደጋ ነው ያሉትን አመልክተዋል።
አማራጭ ፖሊሲ ይዞ አማራጭ ሀሳብ ይዞ መምጣት ያስፈልጋል። በነገራችን ላይ የህዝብ ትግል
አማራጭ የፖለቲካ ኃይል እስከሌለ ድረስ ተመልሶ አገልግሎት አይደለም። አማራጭ ፖሊሲ ያለው ጠንካራ የሰው ኃይል ያለው የሚታይ የሚታመን ፖሊሲ ያለው ፓርቲ ያስፈልጋል። ያለዛ ስንት የፈለገ ቁጥር ሰው ይሙት የፈለገ ቁጥር ይውደም ምን ይበል ትግሉ የፈለገ ጊዜ ይውሰድ ተመልሶ እዛው አገልግሎት አይደለም። ስለዚህ ይሄንን ኃይል የመፍጠር ኃላፊነት አለብን፣ ሁሉም ዜጋ አለበት። ሰማያዊ ፓርቲ ደግሞ የበለጠ ኃላፊነት አለብን ብለን እየተንቀሳቀስን ያለ ነው።
ይህን ጥሪ ከተቀበሉትና የኮሚቴው አባላት መካከል የእድሜ ልክ እስራት ተፈርዶባቸው የነበሩትና በቅርቡ የተፈቱት የቀድሞ የአንድነት ዲሞክራሲና ለፍትህ ፓርቲ የአመራር አባል አቶ አንዱዓለም አራጌ ናቸው። አቶ አንዱዓለም በበኩላቸው ከዚህ በፊት በተቃዋሚ ፓርቲዎች መካከል የነበረው ግንኙነት በሀገር ላይ ያደረሰውን ጉዳት የሚያስገነዝብ ጭምር ነው።
በትንንሽ የግል ቁርሾዎች፣ በትንንሽ አለመጣጣሞች ትልቁን የሀገራችንን ድል የሀገራችንን ህዝብ የነጻነት ጥያቄ እየጣልነው ነው ያለ ነው። ስለዚህ የእኛ እምነት ምንድን ነው? ሁላችንም ከተባበርን ኢትዮጵያችን ታሸንፋለች፣ እርስ በርሳችን ግን ስንሸናነፍ ኢትዮጵያችን ትሸነፋለች ብለን ነው የምናስበው። ኢትዮጵያ እንድታሸንፍ የምንፈልግ ከሆነ ደግሞ ሁላችንም ከራሳችን መጀመር አለብን። ስለዚህ አሁን በሰማያዊ ፓርቲ አማካይነት የተጀመረው ይሄ የፖለቲካ ኃይል የማሰባሰብ ጥንስስ በዚህ መሰረተ ሐሳብ ላይ የተመረኮዘ ነው። ይህንን አዲስ የፖለቲካ ባህል የመለወጥ ነው። የነበረውን መጥፎ የፖለቲካ ባህል በተሻለ የፖለቲካ ባህል መለወጥ ነው።
ሌላው የጋራ ኮሚቴው አባል የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ ምክትል ፕሬዚዳንት እንዲሁም በአንድ ወቅት በኢትዮጵያ ፓርላማ ብቸኛው የተቃዋሚ ፓርቲ ተወካይ የነበሩት አቶ ግርማ ሰይፉ ናቸው። አቶ ግርማ የዚህ ፓርቲ አባል ሊሆን የሚችለው ማን ነው ለሚለው ጥያቄ ነበር የመለሱት።
ማንኛውም ኢትዮጵያዊ በዚህ ጉዳይ ያገባኛል የሚል ነው ጥሪ የቀረበለት። ስለዚህ ማንም ነው ሊገባ የሚችለው በሰላማዊ ትግል የሚታገል ማለት ነው። ስለዚህ ከዚህ በፊት ምን ነበራችሁ አንጠይቅ። ከዚህ በፊት እንዴት ነው የምታደርጉት? በዚህ በፊት መንግስት ይወዳችሁ ነበር ይጠላችኋል ምናምን? ኢትስ ኖት ማይ አወር ቢዝነስ። እኛ የምንፈልገው አሁን በሚመጣው ፕላትፎርም ላይ የምናዋጣው ነገር አለ፣ አሻራችንን ልናኖር እንፈልጋለን የሚል ካለ ሊመጣና ሊሳተፍ ይችላል የሚል አገራዊ ጥሪ ነው።
በሀገሪቱ ውስጥ ትልቅ ፓርቲ ለመገንባትና የገዢው ግንባር የኢህአዴግ ተገዳዳሪ ለመሆን ያላችሁን ምኞት ወይም ዓላማ ነግራችሁናል። ትልቅ ፓርቲ ለመሆን የህዝቡን ሰፊ ድጋፍ ማግኘት ይጠይቃል። እንዲህ ያለውን የህዝብ ድጋፍ ለማግኘት የሚያስችል ርዕዮተ ዓላማችሁ ምንድን ነው? የጋዜጠኛ ጥያቄ ነበረ። ለዚህም ጥያቄ አቶ ግርማ ሰይፉ ምላሽ ሰጥተዋል።
በእርግጠኝነት አንድ ነገር ማለት ይችላል። አቤታዊ ዲሞክራሲ እንደማንከተለው ሁሉ ጽንፈኛ የሆነ የሚሆን ሊበር አስተሳሰብ ይኖራል ብለን አናስብ። ምክንያቱም በኢትዮጵያ ምድር ላይ እነዚህ ሌሎች ቦታ የሌላቸው ናቸው ብለን እናምናለን። ስለዚህ የማይመረጥ ነገር ለገበያ ይዘን እንደማንቀር እናረጋግጥላችሁ እንችላለን። ስለዚህ በዚህ በመካከለኛው በሊበራል አስተሳሰብ ውስጥ ወደ ቀኝ ይሁን ወደ ግራ የሚለውን ወይም ደግሞ ወደ ቀኝና ወደ ግራ የትኛው ላይ ይሁን የሚለውን በጋራ ተወያይተን የጋራ ፍሬምወርክ እናበጃለን የሚለው ነገር አለ። ሰማያዊ ፓርቲ ይህንን እንደ አጀንዳ ተቀብሎታል። አሁን አይ ሞቼ እገኛለሁ እኔ ባልኩት እኔ ባለኝ ፕሮግራም ካልሆነ በስተቀር አይሆንም ሊለን ስላልቻል ይህንን ኦን ቴብል ስላመጣለን አብረን ለመስራት የተስማማ ነው ማለት ነው።
ሰማያዊ ፓርቲ ይህን ጥሪ በይፋ ያቀረበው በግንቦት ወር መጨረሻ እንደነበረ አይዘነጋም። ፓርቲው በሚቀጥሉት ወራት ሁለት ጠቅላላ ጉባኤዎችን እንደሚያደርግና ትልቅ ሀገራዊ ፓርቲ ሆኖ ለመውጣትም እንደሚሰራ አቶ የሸዋስ አሰፋ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ዓለም አቀፉ የስደተኞች ቀንን ለማክበር ቀናቶች ሲቀሩ በመቶዎች የሚቆጠሩ ስደተኞች በስፔን የባህር ወደብ ከተማ ደርሰዋል። በሶስት ጀልባዎች የተሳፈሩ 600 ስደተኞች የስፔኗ ቫለንሲያ ወደብ ትላንት ደርሰዋል። ባሳለፍነው ሳምንት መጨረሻ አርብና ቅዳሜ የአትላንቲክና የሜዲተራኒያን ባህር ከሚጎበኙት አጣብቂኝዋ ጊብራልተር ወደብ የባህር ወደብ ጠባቂዎች ከ900 በላይ ስደተኞች አድነዋል። የደቡብ አውሮፓ ሀገራት ወደ ባህር ወደቦቻቸው የሚፈልሱ ቁጥራቸው የበዛ ስደተኞችን በተመለከተ መፍትሄ ለማበጀት ጥሪ በማድረግ ላይ ይገኛሉ። ዚላቲካ ሆክ ያደረሰችንን ዘገባ መስታወት አራጋው ታቀርበዋለች።
የሚታገዙት ዳቲ ቲሊዮና ኦሪየኔ የተባሉት የእርዳታ መርከቦች 629 ስደተኞችን እሁድ ዕለት ወደ ስፔን አድርሰዋል። ከሊቢያ የተነሱት እነዚህ ስደተኞች ባሳለፍነው ሳምንት ለቀናት በማልታና በጣሊያን ተቀባይነትን ሳያገኙ በመጨረሻ ስፔን የተቀበለቻቸው ናቸው። በትላንትናው ምሽት ደግሞ 930 ስደተኞች በስፔን የባህር ጠባቂዎች የአትላንቲክና የሜዲትራኒያን ባህር ከሚገናኙበት አጣብቂኙ ጊብራልታር የባህር ወደብ አትርፈዋቸዋል። በርናንዶ አልኖሶ በስፔን የስደተኞችና የወደብ ፖሊስን ክፍል ይመራሉ።
የስፔን መንግስት እነዚህን ስደተኞች ወደ ሌሎች የአውሮፓ ሀገራት የጥገኝነት ጥያቄዎቻቸውን ከማቅረባቸው በፊት ለ45 ቀናት የሚያስፈልጋቸውን የሰብአዊ እርዳታ እንዲሟላላቸው ቃል ገብቷል።
የስፔን መንግስት በተቀመጠው የሀገሪቱ ህግ መሰረት ጥገኝነት ላመለከቱ ስደተኞች ጥገኝነት የመስጠት ግዴታ አለበት። ፈረንሳይም ፈቃድ ማግኘት ላለባቸው ስደተኞች በሯ ክፍት እንደሆነ አሳውቃለች። ጀርመን በአንጻሩ ስደተኞችን በመቀበልና ባለመቀበል ርዕስ ላይ አስተያየት ከመስጠት ታቅባለች። ጀርመን አስቀድማ በርካታ ሜዲትራኒያንን ያቋረጡ ስደተኞችን ተቀብላ ነበር። ይህ ውሳኔዋ ግን የሀገሪቷ መሪ የአንጀላ ማርኬልን አስተዳደር ጥያቄ ውስጥ የከተተ ሆነ። ደቡባዊ የአውሮፓ ሀገራት ያለማቋረጥ የሚፈልሱት ስደተኞች ጉዳይ እልባት ያለማግኘቱ አታክቷቸዋል። የአውሮፓው ህብረት ፖሊሲም የስደተኞች ፍትሃዊ ክፍፍል ለሁሉም የአውሮፓ ሀገራት እንዲደረግና በጥቂት ሀገራት ላይ የወደቀው ሸክም እንዲቀል ጥያቄ በማቅረብ ላይ ይገኛሉ። የጣሊያን ጠቅላይ ሚኒስትር ጉሴፔ ኮንቴ
ስደተኞች የሚያርፉበትና ጉዳያቸውን የሚከታተሉበት አውሮፓ የህብረት መጠለያዎች ያስፈልጉናል። ያን ካደረግን ማንነታቸውን እንድናጣራና የጥገኝነት ጥያቄያቸውን በፍጥነት መመለስ እንችላለን ማለት ነው።
አባ ፍራንሲስ በትላንትናው ዕለት ስደተኞችን በተመለከተ የአውሮፓ ህብረት አንድ ስምምነት ላይ እንዲደርስና የአውሮፓው ህብረተሰብም ለአፋጣኝ እርዳታ እጁን እንዲዘረጋ ጥሪያቸውን አስተላልፈዋል።
I hope that the countries involved in these processes
የሚመለከታቸው የአውሮፓ ሀገራት ኃላፊነትና ሰብአዊነት የተሞላው የእርዳታ ስምምነት ላይ ይደርሳሉ ብዬ አስባለሁ። የትውልድ ሀገራቸውን ባንዳች ግፊት ትተው ለተሰደዱት ዜጎች ጠለላ ይሆናሉ ብዬ አስባለሁ። ያንዳንዳችንም ስደተኞችን በቅርበት አግኝተን ለማህበረሰባችን ምን ያህል ጠቃሚ እንደሆኑ ማሳየት አለብን።
የደብሊኑ ህግ በመባል የሚታወቀው የአውሮፓው ህብረት ስምምነት ስደተኞቹ እግራቸው የረገጠበት የመጀመሪያው የአውሮፓ ሀገር የጥገኝነት ጥያቄያቸውን የመቀበል ኃላፊነት እንዳለበት ያረጋግጣል። በርካታ ስደተኞች የሚገቡባቸው የሜዲትራኒያን አው ሳይን የአውሮፓ ሀገራት ግሪክ፣ ማልታና ጣሊያን ግን ይህ ኃላፊነት ከአቅማቸው በላይ ሆኗል።
አንዳ ቻይላ ለማላውቆ ከመረተም ትበት ይበልጣል ውስጥ ወዳጅ ትልኛል አንዳ ቻይላ ማላውቆ ሳዳናቹ ኮኮም ያብሩ ብርሃናቹ ለምቺ ሳቾ ከፊላል መንፈሴ ሳርካለው ከራሴ ብራካቹ ያጫውትኛ ሰላም ናረት ይዘኛ ያንደበት ሲወንዴ አሳስሮ ያስተረ ቃላቶችሽ በጎናቹ ሁሌም ያመራምሩ ባሳባብረን ስንት ነው ከናን እኔ ናቺ ምን ይቀረናል ስሜቴንም ቀድመሽ ትረጃለሽ Let's go down Kellish I'm that high in my love
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። እንግዲህ አሁን ደግሞ ወደ ተከታዩ ዘገባችን እናልፋለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ የሶማሊያ ዋና ከተማ መቆደሾ ውስጥ እንደነበሩና ከመንግስቱ ከፍተኛ ባለስልጣናት ጋር እንደተወያዩ በእለቱ ዜናችን መግለጻችን ይታወሳል። ዶክተር አብይ መቆደሾ ውስጥ በነበራቸው ቆይታ ከፕሬዝዳንቱ መሐመድ አብዱላሂ ወይም ፎርማጆ፣ ከጠቅላይ ሚኒስትሩ ካፈ ጉባኤውና ከካቢኔ አባላቱ ጋር ተወያይተዋል። ጠቅላይ ሚኒስትር አብይ ከመቆደሾ መልስ ትላንት አዲስ አበባ ላይ በሰጡት ጋዜጣዊ መግለጫ የውይይታቸውን ዓላማ በዝርዝር ተናግረዋል። ይህንን የተመለከተ ዘገባ አዲሱ አበበ አጠናቅሯል።
ከፕሬዝዳንቱ ከጠቅላይ ሚኒስትሩ ከአፈ ጉባኤውና ከካቢኔ አባላት ጋር ያደረጉት የሁለትዮሽ ግንኙነትና ውይይት ዲፕሎማሲያዊና የንግድ ግንኙነቶችን በማጠናከር እንዲሁም ለምጣኔ ሀብቶቻቸው መስፋፋት መሰናክል የሚፈጥሩ ጫናዎችን በማስወገድ ላይ ያተኮረ እንደሆነ ጠቅላይ ሚኒስትሩ ከሰጡት ጋዜጣዊ መግለጫ ለመረዳት ተችሏል። ሁለቱ ወገኖች በጋራ ውይይቱ አጽንኦት ሰጥተው በዋናነት ያወሱት ለሁለቱ ህዝቦች ግንኙነት ደንቃራ ሆኖ የቆየውን ያለፈ የጦርነት ታሪክ መዘርዘር ያበቃ እገሌ እገሌን ገደለ እያልን በተረት ተረት ትውልዱ ወደፊት እንዳይራመድ ደንቃራ መፍጠራችንን እናቁም የሚሉትን ነጥቦች ነው። አይበቃንም ወይ ለቅሶ ይላሉ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ። ኮሎኔል መንግስቱና ዘያድ ባሬ እንዲህ አደረጉ እያልን እነዚህን ሁለት ወንድማማች ህዝቦች ከመለያየት ይልቅ ወደ አንድነትና ወደ መቀራረብ የምናመጣበትን መንገድ ብናስብ አይሻልም ወይ የሚል ተስፋ ሰጪ ያሉትን ውይይት እንዳካሄዱ አመልክተዋል። ይህ ከሆነ አሉ ጠቅላይ ሚኒስትር አብይ መደረግ ያለበትን ነገር ሲያመለክቱ፣
በአፍሪካ ቀንድ ያሉ ሀገራት አንድ ጠንካራ የተባበረ ሀገር መሆን ከቻሉ፣ እንደ ዱባይ ወይም እንደ አሜሪካ ወይም እንደ ዩሮፕ መሆን ከቻሉ፣ ትናንሽ ነገር እያከራየን ከመኖር ወጥተን ወደ ትልቅ የተሟላ ጥቅም ያስገባናል፣ በዓለም ላይም የመደራደር አቅማችን ያሳድጋል የሚል ውይይት ነው የተወያየ ነው።
የውይይቱን ይዘት አስመልክተው ይህ ምን ማለት እንደሆነ ሲያብራሩም፣
በቅርቡ ሙሉ በሙሉ ኢኮኖሚክ ኢንቴግሬሽን እንድናካሂድ ከረጅም ጊዜ አንጻር ህዝቡን እያዋሃድን ወደ ሙሉ አንድ ሀገርነት እንድንቀየር፣ ፖርት እያከራዩ መኖር ወይም ደግሞ ከዚህ ቡና እየላኩ መኖር ብቻ ሳይሆን በቀጠናው ያለውን የተበጣጠሰ ሀብት፣ የተበጣጠሰ ሰው ሀብት በመደመር በርካታ ፖርት ያለው፣ በርካታ የተፈጥሮ ሀብት ያለው፣ ከፍተኛ የህዝብ ብዛት ያለው ትልቅ ገበያ የሆነ ቀጠና መፍጠር ነው
በማለት ጠቅላይ ሚኒስትር አብይ አህመድ በጋዜጣዊ መግለጫቸው ላይ አስገንዝበዋል።
አዲሱ አበበን እናመሰግናለን። አድማጮች፣ ጠቅላይ ሚኒስትር አብይ አህመድ በዛሬው ሁለት ከሰዓት በኋላ ህዝብ ተወካዮች ምክር ቤት ቀርበው ሰፋ ያለ ማብራሪያ ሰጥተዋል። በተለይ ከህዝብ ተወካዮች ምክር ቤት አባላት የቀረቡላቸውን ጥያቄዎች በተመለከተ በሰፊው ምላሽ በመስጠት ዳሰሳ አድርገዋል። እዛ በህዝብ ተወካዮች ምክር ቤት ተገኝቶ የነበረው ባልደረባችን እስክንድር ፍሬው ያጠናቀረልንን ዘገባ ሊደርስልን ስላልቻለ በዚህ የጋቢና ቪኦኤ የምሽት ፕሮግራማችን ላይ ልናካትተው አልቻልንም። ነገር ግን ከምሽቱ 3 ሰዓት በሚኖረው መደበኛ የአማርኛ ክፍለ ጊዜ ይዘን እንመለሳለን። ለዛሬው እንግዲህ
የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳችሁ ያመሸነው እኔ ጽዮን ግርማና
እኔም መስታወት አራጋው ነበርኩ። የምሽቱ ቴክኒክ መሐንዲሳችን ሞክቢል ያበሮ ነበረ።
አዎ እንግዲህ ሙዚቃውን ደግሞ መስታወት ናት የመረጠችላቸው። የዛሬውን በነገው ምሽት እንገናኛለን። መልካም ምሽት፣ ደህና እደሩ።
kun Radio Sagale Amerikati.